ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
በድጋሚ እንደምን አመሻችሁ አድማጮቻችን። ሁለተኛው ክፍል ፕሮግራማችን አሁን ይጀምራል። በዚህ ክፍል በያሱ ዓለማየሁ የቀረበውን እንጻፍ ከተባለ በሚል ርዕስ በተከታታይ ይቀርብ የነበረውን ጽሑፍ ክፍል 3 እና 4ን በተከታታይ እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ።
ላለፉት ቀናት በተለያዩ ከተሞች ሲካሄዱ የነበሩ የተቃውሞ እንቅስቃሴዎች በዛሬው ቀን ቀጥለውለዋል። በዛሬው ቀን የተቃውሞ ሰልፎች ከተካሄዱባቸው ከተሞች መካከል መቱ፣ በደሌ፣ ሙቀትሪ፣ ጫንጮ፣ ጃርሶ፣ ገብረጉራች ያገኙባቸዋል። በትናንትናው ዕለት በፍቼ ጓሃጽዮን ሰላሌ በተደረጉ የተቃውሞ ሰልፎች ምክንያት ደጀን ላይ መኪኖች ለመቆም የተገደዱ መሆናቸው ተነግሯል። በሁሉም ቦታዎች በተደረጉ የተቃውሞ ሰልፎች የወያኔን አገዛዝ በጽኑ የሚያወግዙ መፈክሮች የተሰሙ ሲሆን በአንዳንዶቹ ላይ ፖሊሶችና የሌሎች ህብረተሰብ አባላት ተሳታፊ መሆናቸውን ከተገኘው መረጃ ማወቅ ተችሏል። ከጅጅጋ ከተማና ከሌሎች የሶማሊያ ክልል አካባቢዎች ተፈናቅለው በመጠለያ ካምፕ ውስጥ ያሉ የሚገኙ ዜጎች በወያኔው ልዩ ፖሊስ የደረሰባቸውን በደልና እንዲሁም በየመጠለያ ጣቢያዎቹ የሚኖሩበትን የስቃይ ኑሮ ሁኔታ ለቢቢሲ የዜና ተቋም መናገራቸው ተገለጸ። የቢቢሲ የዜና ወኪል በዛሬው ዕለት እንደዘገበው በየስደተኛ ካምፕ ውስጥ በመዘዋወርና ስደተኞችን በማነጋገር መረጃ መሰብሰቡን ገልጾ ዜጎች በወያኔው ልዩ ፖሊስ በአሰቃቂ ሁኔታ እየተደበደቡ መንገድ ላይ እንደተጣሉ፣ ሴቶች ከባሎቻቸው እንዲለዩ መደረጉና በጫካ ውስጥ እንዲቆዩ በማድረግ ለተከታታይ ቀናት ሲደፈሩ እንደቆዩ፣ ሕፃናት ከወላጆቻቸው እንደተለዩ እንደገለጹት ዘግቧል። አሁን ባለው የመጠለያ ቦታ የሕፃናት ምግብ እጥረት መኖሩን፣ የመታጠቢያና የመጸዳጃ አገልግሎት አነስተኛ መሆኑን እንዲሁም አሁን ከወታደሮችና የጸጥታ ኃይሎች ማስጠንቀቂያና ዛቻ የሚደርስባቸው መሆኑን ተናግረዋል። በተያያዘ ዜና በአካባቢው በተፈጠረው ግጭት ምክንያት ከአንድ ቦታ ወደ ሌላ በሚዘዋወሩ የንግድ እንቅስቃሴዎች ላይ ከፍተኛ ችግር የተፈጠረ መሆኑም ታውቋል። ከሶማሊያ አካባቢ ወደ መሃል አገር የሚመጡ እንደ ፍራፍሬ አይነት ሸቀጦችን የያዙ መኪናዎችን በየቦታው ማለፍ ተከልክለው የቆሙ መሆናቸው ሲገለጽ፣ ከኦሮሚያ አካባቢ ወደ ውጪ የሚሸጡ የጫት ምርቶችም በሶማሌ ክልል ባለስልጣኖች በተደረገው እገዳ ምክንያት ሊሸጡ ያልቻሉ መሆናቸውና በዚህም አርሶ አደሮች እየተጎዱ መሆናቸው ታውቋል። ስኳር ከብዙ አካባቢዎች እየጠፋ መሆኑ ሲነገር፣ የተወሰነ መጠን በሚገኝባቸው በአንዳንድ አካባቢዎችም ነጋዴዎቹ በከፍተኛ ዋጋ በራሽን እየሸጡ መሆኑን የሚደርሱን መረጃዎች ይገልጻሉ። በአዲስ አበባ ስኳር በአብዛኞቹ ቀበሌዎች የጠፋ ሲሆን በሚገኝባቸው ቦታዎች በኪሎ 22 ብር ሲሸጥ የነበረው ወደ 40 ብር ከፍ ማለቱ ታውቋል። ከስኳር ምርት ጋር በተያያዘ የወያኔ ባለስልጣኖች በዘረፋ ተግባር ላይ መቆየታቸው በተደጋጋሚ መዘገቡ የሚታወቅ ሲሆን ስኳር ምርት ኃላፊዎች ሌብነታቸውን ለመሸፈን በአሁኑ ወቅት ለደረሰው የስኳር መጥፋት መጠገን ያልቻሉ ፋብሪካዎች ማምራት ስላልቻሉ ነው በማለት ምክንያት ይሰጣሉ። ሜቴክ በሚባለው የወያኔ ብዝበዛ ተቋም እየሰራቸው ነው የሚባሉት የጣና በለስ 1፣ የጣና በለስ 2 እና የኦሞ ኩራዝ የስኳር ፋብሪካዎች ብዙ ቢሊዮን ብር ወጪ የወጣባቸው ቢሆንም እስካሁን ድረስ ስራቸው ሙሉ በሙሉ ያልተጠናቀቀ ከመሆኑም በላይ በቂ ምርት ለማምረት ያልቻሉ መሆናቸውም ይነገራል። እንዲያውም ተመርቶ የነበረው የሸንኮራ አገዳ ምርት ፋብሪካው ባለመስራቱ መበላሸቱን የዜና ምንጮች አጋልጠዋል። የግብጽ የወያኔና የሱዳን የውሃ ሚኒስተሮች በአዲስ አበባ ላይ ውይይት በሚካሄዱበት ወቅት ግብጽ በባለሙያዎች የሚጠናው የመጨረሻው የቴክኒክ ጉዳይ ሪፖርት መዘግየት ያሳሰባት መሆኑን መግለጿ ሚድል ኢስት ሞኒተር የተባለው ጋዜጣ ዘግቧል። ቢአርኤል እና አርትሊያ የተባሉት የፈረንሳይ ኩባንያዎች ባለፈው ዓመት ጥር ወር መጀመሪያ ዘገባቸውን ማቅረባቸው የሚታወቅ ሲሆን ይህንን የመጀመሪያ ዙር ዘገባ ግብጽ ስትቀበል ሱዳንና የወያኔ አገዛዝ ሳይቀበሉ የቀሩ መሆናቸው ይታወቃል። ጥናቱ መሸፈን አለበት በሚባሉ ጉዳዮች ላይ ስምምነት ባለመድረሱ ምክንያት በአስራአንድ ወር ውስጥ ይቀርባል የተባለው የአጥኚው ቡድን ዘገባ 9 ወር ያለፈ መሆኑም ተነግሯል። የዘገባው መዘገየትና የግድቡ ሥራ ለመቋረጥ ግብጽን በጣም ያሳሰበ መሆኑን ታውቋል። የኬንያ የምርጫ ቦርድ ኮሚሽን ከፍተኛ ባለስልጣን የሆኑት ሚስስ ሮዝሊን አኮምቤ በኬንያ የምርጫው ኮሚሽን ውስጥ ከፍተኛ ውጥረት ላይ ስላለ ንጻና ፍትሃዊ ምርጫ ሊካሄድ አይችልም በማለት ኃላፊነታቸውን ለቀው ወደ አሜሪካ ሄዱ መሆናቸውን ገልጸዋል። ሴትዮዋ ኮሚሽን ከፍተኛ የፖለቲካ ጽዕኖ ስላለበት ስምምነት ላይ ሊደርስ ያልቻለ መሆኑን ገልጸው በተከታታይ በወሰዷቸው አቋም ምክንያት በሕይወታቸው ላይ አደጋ ሊጣል ይችላል ከሚል ስጋት ኃላፊነታቸውን ለቀው ወደ አሜሪካ የመጡ መሆናቸውን ገልጸዋል። ከጥቂት ጊዜ በፊት የምርጫ ቦርዱ የአይቲ ኃላፊ መገደላቸውን አስታውሰው በእሳቸውም ላይ ተመሳሳይ ሁኔታ ሊደገም ይችላል ከሚል ፍራቻ መውጣታቸውንም አስምረውበታል። በኮሚሽን ውስጥ ያሉ ግለሰቦች የፓርቲያቸውን መመሪያ ብቻ የሚያስተጋቡ በመሆናቸው ስምምነት ላይ መድረስ አይችሉም ያሉት ሚስስ አኮምቤ ባለፈው ምርጫ የተደረገው ስህተት አሁንም ሊደገም ይችላል ብለዋል። የኮሚሽኑ አባላትና ሰራተኞች ከፖለቲካ ደጋፊዎችና ከተቃዋሚዎች ከፍተኛ ማስፈራራትና ዛቻ እንደሚደርስባቸውን ገልጸዋል። የኬንያ ምርጫ ኮሚሽን ሊቀመንበር በሴትዮዋ ስልጣን መልቀቅ ያዘኑም በመሆናቸው የኬንያ ባለስልጣኖች በምርጫው ሂደት ውስጥ አልጋ እንዳይገቡ ቢያስተነቅቁም የሚቀጥለው ምርጫ ተአማኒነት ይኖረዋል የሚል ማስተማመኛ የማይሰጡ መሆናቸውን ገልጸዋል። በቅርቡ በሶማሊያ ፈንድቶ ከፍተኛ ጉዳት ካስከተለው ፈንጅ ጋር በተያያዘ 2 ሰዎች በቁጥጥር ስር መዋላቸው ታውቋል። አንደኛው ከባለስልጣኖች ጋር የሚተዋወቅ ከፍተኛ ቦታ ያለው ሰው ፈንጪው የጠመደበትን ከባድ መኪና ወደ መሃል መቋድሾ እንዲያልፍ ወታደራዊ ኃላፊዎችን አግባብቶ እንዲያምኑ አድርጓል በሚል ምክንያት የታሰረ ሲሆን፣ ሌላው ደግሞ በዚያውኑ ዕለት ፈንጂ በተጠመደበት ፒካፕ መኪና ሆኖ ከባዱን የጭነት መኪና ሲከተል የነበረና በኋላም አቅጣጫ በመቀየር ወደ ሌላ ቦታ ሲሄድ የተያዘ አሽከርካሪ ነው። ሁለቱም ሰዎች ምርመራ እየተካሄደባቸው መሆኑ ታውቋል። በተያዘ ዜና የሶማሊያ ባለስልጣኖች ቆስለው በክምና ላይ ለሚገኙ ዜጎች ህዝቡ ደም እንዲለግስ ተማጽነዋል። በርካታ ሰዎች በከባድ ሁኔታ ስለቆሰሉ የሟቹ ቁጥር ሊጨምር ይችላል የሚለው ስጋት አሁንም ከፍተኛ ነው። ሰኞ ጥቅምት 6 ቀን ቶጎ ውስጥ ከተቃዋሚ ኃይሎች ጋር ግንኙነት አላቸው የሚባሉ የሃይማኖት መሪ በመታሰራቸው ምክንያት ከፍተኛ ተቃውሞ ተነስቶ በተፈጠረ ግጭት ጉዳት የደረሰ መሆኑ ይታወቃል። ማክሰኞ ዕለት የቶጎ ባለስልጣኖች በሰጡት መግለጫ 3 ሰዎች የተገደሉ መሆናቸውና ከነዚህም ውስጥ 2 ወታደሮች እንደሚገኙበት ገልጸዋል። በመካከለኛው የቶጎ ግዛት በሚገኙ ሶኮዴና ባፊሎ በሚባሉ ከተሞች ተቃዋሚዎች ጎማ በማቃጠል መንገድ የዘጉ መሆናቸውና እንዲሁም በሎሚያ ከተማ የሚገኘው የተቃዋሚ ፓርቲ ጽህፈት ቤት ፖሊስ ያቃጠሉ መሆኑ ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ያፍሪ ታሪክ ምርቱ ቀዳሚ መስገድ ነሽ የሰው ዘር መነሻ ኢትዮጵያችን ነሽ። የአፍሪካ መመኪያ የነጻነት ጸበል ቀስተ ደመና ይሁን ሰንደቅሽ ከፍ ይላል። ሩህሩህ ደግነት ተሰጠረብሽ የዋህ ቅን ታታሪ ህዝብ የፈቀረብሽ የንብረት ማዕድን የአየር ባለጸጋ ቅዱስ ቃል ሃይማኖት ባንቺ ፈካካ እንሰለት ተራራሽ ጉንጉን ሐይቅሽ ሞልቶ የጥቁር እጅ አልማሽ እንደክሽን አቡነ ብሩክ ጥቁር አፈር ጥላህለውናችን እንቢትነሽ ብርሃን እዚቷ ኢትዮጵያችን ከሰዎች በላይ ነው ከሀገር በላይ ያርግሽ ቀዳማዊት ኢትዮጵያናቴ ይጨምርማል እግዚአብሔር ቃል ፍቅር ወራክ ፍቅር ነው ቀድሞም እየተፈቀሽ ሆነም
አድማጮቻችን በማስከተል በተከታታይ ስናቀርበው የነበረውን እንጻፍ ካልማ ቁጥር 3ን እናሰማለን የጽሑፍ የቀረበው በያሱ አለማየሁ ነው ያሱ አለማየሁ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከፍተኛ አመራር አባል ናቸው እንጻፍ ግጥም የነተስፋይን ተስፋ ያቀፈ ያምሃን አምሃ የወረሰ የጸጋይን ጸጋ የለበሰ የናብራሽን ብርታት የቀመሰ የነጋይ ምንት እግስት የታገሰ እንጻፍ ግጥም የቀላ በነዳዊት ደንበና አብደላ እንጻፍ ግጥም የሰላ የጨቋኝ መንጋን የሚቀላ የነጻነት ክብር ዜማ የመብት የሰብእና ማወደሻ እንጻፍ ግጥም መቀስቀሻ ሰውን ለሰውነት መጋበዣ የባርነትን እንቅልፍ ማስወገጃ ቅሌት ጉርደትን መሰረጃ ፍቅር ተስፋን መቀስቀሻ ክፋት ጥላቻን መጨረሻ እንጻፍ ግጥም የተስፋይን ተስፋ የጸጋይን ጸጋ የሰማትን ክብር መላበሻ ሐማቱማ በ1992 ዓ ም እንጻፍ ካልንማ ሁሌም ሐቀን እንጻፍ በቅርቡ ገጣሚው አሊ ሁሴን ውሸት ቪዛ አይጠይቅ ቲኬትም አይገዛ በሚል ትምህርታዊ ግጥም አቅርቧል ውሸት ግን ይበራል ይከንፋል ይጦዛል ሐቅን ያጠቃል ዳገትን ሆነ ህግና ፖሊስን አይፈራ አገርን ያጠፋል በሐሰት ላይ በተመሰረተ ታሪክ ነኝ በሚል ድምዳሜ ላይ ቆመው ቅዠትን እውን ሊያደርጉ የሚባዝኑ ብዙዎች መኖራቸውን የሀገራችን ታሪክ ያሳየውና እያሳየም ያለው ነው ኢትዮጵያ ታሪኳ የመቶ ዓመት ብቻ ነው አለም አገር የሆነችው ሁለተኛው የዓለም ጦርነት ሲያበቃ ነው ያሉን አወቅድ ባዮች ባያምኑትም እያሰራጩ ይህንንም እንደገደል ማሚቶ የሚያስተጋቡላቸው ባዕዳንም አግኝተዋል በኢህአፓ ላይ እየተሰራጩ ያሉት የሐሰት ክሶች ውሸት ሐፍረት የለው የሚያሰኙ ናቸው ሐቅ ጊዜ ጠብቆ ያቸንፋል ተብሏልና የጊዮርጊስን የበላ ይለፈልፋል እንዲሉ ዛሬ የድርጅቱን ሐቀኛ አቋም መስካሪ የሆኑ ትናንት ይከሱት የነበሩት ናቸው በስለላ ዓለም ዘረኛ ብቻ ሳይሆን ሁሉን መጥፎ ነገር ጥቁር የሚሉት ፈረንጆች ጥቁር ፕሮፓጋንዳ የሚሉት አለ ባጭሩ ሐሰትን በብጣቂ ሐቅ ተጠቅልሎና ሸፍኖ እንደ ሐቅ ማቅረብን ይመለከታል በጥንቃቄ ካልተደረገ ከሽፎ ባሰራጩ ላይ ጉዳትን ያደርሳልና ሙያተኛ አያያዝን ይጠይቃል በጠራራ ፀሐይ በሬ ወለደ ማለቱ ያዋርዳልና ጠላት የተባለውን ለመጉዳት የሐሰትን ክስ በስልት ሐቅን አስመስሎ ማቅረብ ያስፈልጋል ማለት ነው ወያኔ እንደ አቅሚቲ ባዶ ሰለስተ የሚለው መሰል ሐሰትን አሰራጭ ክፍል ነበረው ሐሰትን ሐቅ ብሎ ለማሳመን ውሸቱ 100% ውሸት ሆኖ መቅረቡም ቀሽም ሥራ ነው ጎጂና አደናጋሪ ውሸት ብታሻቅን ይዞ በዚህ ዙሪያ ሐሰቱን ማጠንጠን መቻል አለበት በተለይ የእኛ አይነቱ ጠርጣራ ህዝብ ማን ያውቃል ወይ ጉድ በሚል እንዲያምን እንዲጠራጠር ማለት ነው የኢትዮጵያ አድርባዮችና የውሸት ጠራጮች ችሎታ እንዳየነው ደካማ በመሆኑ ገና አፋቸውን ሲከፍቱ የሚናገሩት ሁሉ ውሸት መሆኑን አብዛኛው ያውቃል ግባቸውን አያሟሉም ይከሽፋሉ ማለት ነው ጥሬ ስጋ በልታ ህዝባችንም ብላ የበሰለ አውራ የመሰለ ማለቱ ብዙዎች ይረሱት ይመስላል ለሰባቂ ጆሮን አትስጡ በማለት ፈንታ አሳማኝ ውሸትን ቀደዱ ብሎ መምከሩ የከጀል ነው ሊሆን አይችልምና መነሻችን ዋሾቹ በዚህም ስምሪታቸው መደዲ ናቸው ለማለት ነው በውሸቱ ሜዳም እርስ በርሳቸው አይስማሙም የኢህአፓን ምስረታ እንደ ምሳሌ እንውሰድ ያበቃለትን ሬሳን ሁሉ ቀስቅሶ قالنا مدرك مستت يلم دبت عن دي ريديو النا تلفزيون طابع موت راسولي وست يتطيقون ونجلن يعزاون تلمدرك عقربو بهاد قنا بيها بالاي فعل شفر بلو سيفاك دلت يلففا وشت عليه درجتو بشعبية مسرطة بالجاسة يهود باقراتشين يتكهيدو تل أروبلان تلفاوات يتانا السسو يهو شعبيانو يمين قدم بسيلم ديروش كبات عريوش تاليك بلو سايافرو يسافوت النايشوهوتم يتكهر في جلال بدرجتو لا يميزم توت وشتاتشون لأكنابابرو اسكاهون عالشالو هلوم يعني وشت كانتي الشلال فوق الكرسل قبو زبرك ركيالي من رجان تبية بية فيناتشو خلق بلو يعني يوشت عبات درد تبييو عرماني بودن لمسالي إيها بايتا مسارتو بأميريكا يسل لادرجتنا باربوش يبنزين غنزبنو بلو نبر اند درد كنبرما إيها بادرق عمتتو هزبن لرهاب دارقو نبر كدرق بفيت سارة إمبرياليست هونو يقوي يونا أهونم ميهونو درجت بإمبرياليزم لي قواقو عمنا لدقف يميشي لالنبرم يوشت وراشوش جن تاريك سيلو إيها بايتا مسارتو በምዕራብ ጀርመንና በአልጄሪያ ነው ሲሉ ደንባራ መስከረና ሰጡ። በዚያን ጊዜ ምዕራብ ጀርመንና አልጄሪያ ሰልፋቸው ተጻራሪ እንደነበር ሰው አያውቅም ብለው ነው ማለት ነው። ሞት ሊወስ ደውን ቋይ ተጠየፈው ወንጀለኛ ሽማግሌና ሌሎችም ደግሞ የአፓን የመሰረተው ሻቢያ ነው ሲሉ ድርጅቱ ሲመሰረት ሻቢያ የሚባል ድርጅት እንደነበር እንኳን ማወቅ ተስኗቸዋል ወይም አውቀው ለማወናበት ተነስተዋል። ኢህአፓን ማን መሰረተው? ድርጅቱ ሲመሰረት ሻቢያ አልተመሰረተ ነበርና ይጉድ መሰረተው የሚሉ ነጭሽት ይዋሹ ነው። ወያኔና ሻቢያ ደልን ስለተጎናጸፉ በርካታ ዜጎች በተሸናፊ መንፈስ ቀቢጸ ተስፋ ሁሉን የኢትዮጵያውያን ትግል የኤርትራ ጽንስ ነው ብለው ለማመን ዝግጁ ሆነዋል። በራስ ላይ የመተማመኑ ጉዳይ ሰጥሟል። የሽንፈት ምልክት ነው እጅ መስጠት። ኢትዮጵያንና ዜጎቿን ዋጋ ማሳጣት። የአፓሲ መሰረት ሻቢያ ገና አልተቋቋመም። ጀብሃም ቢሆን ከድርጅቱና መስራቾቹ ጋር የነበረው ግንኙነት ይህ ነው የሚባል አልነበረም። ድርጅቱ የተመሰረተው በኢትዮጵያ ተራማጆች በራሳቸው ነው። የኢትዮጵያ ተማሪዎች እንቅስቃሴም በሁሉም ተራማጅ ኢትዮጵያውያን የተመሰረተና የተካሄደ ነበር። የካቲትም እንዲሁ የህዝብ እንቅስቃሴ ነበር እንጂ የትግራይ ትግሪ ጠባቦች ክንውን አልነበረም። ወደ ተጨባጭ ዝርዝሩ ስንገባ የኢህአፓ ታሪክ ዘርዘር ብሎ በሚያቆት ሲጻፍ በሰፊው የሚቀርብ ይሆናል። በዚያን ወቅት በተማሪዎች እንቅስቃሴ ላይ ጥቃቱ ሲያየል ከተማሪው እንቅስቃሴ በተጀርባ የተጀመረው የመደራጀት ጥረት እየተጠናከረ ሲመጣና በግንዛቤም ቢሆን ትግሉ የደረሰበት ደረጃ መሪ የፖለቲካ ድርጅት ሊጠይቃል የሚለው ሲታመንበት ድርጅት መመስረት ያስፈልጋል የሚለው ድምዳሜ ላይ ተደረሰ። የድርጅቱ ጥንስስ በመጀመሪያ የሚመለከታቸው ታጋዮች አራት ሲሆኑ ብርሃነ መስቀል ከከርቸሌ ሲለቀቅ የእቅዱ አካል ሆኖ ለቀረበው የአውሮፕላን ጠለፋም ድርጊት ተባባሪ በመሆኑ ሌሎች ቀሪ ሁለት ግለሰቦች ደግሞ በንቃታቸው ሳይሆን በሌላ መመዘኛዎች መሰረት እንዲታቀፉ ተደርጎ ሰባት ሆነው ጠለፋው ከባህር ዳር ወደ ካርቱም በነሐሴ 1961 ዓ.ም ተመረጠ ተካሄደ። ሻቢያ ያልነበረ ከመሆኑ ሌላ ማንም የውጭ ኃይል ወይም ድርጅት በጠለፋው እጅ አልነበረውም። ዛሬ ኢትዮጵያውያን ምንም በራሳቸው ማድረግ አይችሉም ብለው ለሻቢያም ለባዳንም የተጎነበሱ ክፍሎች ሁሉን ነገር የሰራው ሻቢያ ነው ወዘተ የሚለው ልፈፋ የዋሾች ዝቅጠት ያሳያል እንጂ ከሐቅ ጋር ግንኙነት የለውም። የኢህአፓ ምስረታ ሂደትም በዚሁ መልክ የቀጠለ ነው። እነ መስፍን ሀብቱ ዘሩክሽን ወለልኝ መኮንን ጸሎተ ህዝቀያትና ጸጋዬ ደብተራው ሙሉ በሙሉ የተሳተፉበት ጥረት ሆኖ በተጨማሪ ተስፋዬ ደበሳይንም ማቀፍና ማሳተፍ ችሏል። በቅርቡ አንድ ቀባጣሪ ግለሰብ ተስፋዬን በተመለከተ ሲያሰራጭ የሞከረው ሐሰት አሳፋሪ ሲሆን ተስፋዬ ከጉባኤው በፊት ወደ አዲስ አበባ ተጉዞና በመስራች ጉባኤው አጀንዳ ላይ ከነጸጋዬ ደብተራው ጋር ተወያይቶ ውሳኔያቸውን ሐሳባቸውን ይዞ መጥቶ በመስራቹ ጉባኤ ተሳትፎ ባመራረም ተመርጦ ነበር። ኢህአፓን በመስረታው ደረጃም ውሸት የሚነዙበትና የሚዘምቱበት ቀጥለው ድርጅቱ በህረሰቦችን ይገንጠሉ ብሎ ግንጠላን አስተማረ አቀነቀነ በሚል እጅጅ ያለ ተሳቸው ዛሬም ሲደግሙ ይደመጣሉ። ለሶማሊያ ዚያድ ባሬም ሙሉ ድጋፍን ሰጥቶ የደርግን ጦር ከጀ ከጀርባው ወጥቶና ሻጥሮ አዳክሞ ለሶማሊያ ወረራ ድጋፍ ሰጠ ሲል አረመኔው መንግስቱ የለፈፈውን ዛሬም ሀቅ ብለው ለአዲሱ ትውልድ ሊያሳልፉ የሚሞክሩ ቀይ ሽብርተኞች ብዙ ናቸው። ሀቁን ግን ያባ ሲናገር ሲያስረዳ አመታት አልፈዋል። የሐሰት እድሜ በሀቅ አለው ማለት ያጥራልና በአሁኑ ጊዜ ክሱ ውድቅ መሆኑን እንዲገነጠሉ ተገፋፉ የሚባሉት ራሳቸው እያስረዱ ነው። የኤርትራን መገንጠል ወይም ቀኝ ግዛት ናትና ነጻነት ብለው የጀብሃ አማጽያን በካይሮና ባርካ ሲነሱ ኢሃፓ ሆነ ተራማጁ የተማሪዎች እንቅስቃሴ ገና ብቅ አላሉም ነበር። የነዋቆ ጉቱ የባሌም አመጽ ከድርጅቱ ምስረታ በፊት የተከሰተ ነው። ኢሃፓ ለሶማሊያ ቢያድርና ደጋፊ ቢሆን ኖሮማ ሲሶ የሀገር መሬት ለሶማሊያ ግዛት ነው ብሎ እንደ ወያኔ ቢፈርም ኖሮ ብሎ ማሰላሰሉ ጠቃሚ ነው። የሀገርን ሉዓላዊነት አሳልፎ አልሰጥ በማለቱ ብዙ ጉዳት እንደደረሰበትና በአንጻሩ ወያኔ 3000 ክላሽን እንደተለገሰውና ዲፕሎማቲክ ፓስፖርትና ለአረብ አገሮች ድጋፍ የሚሆነውን ደብዳቤ እንደተጻፈለት የድርጅቱ መሪ የነበረው ግለሰብ በቅርቡ ለገበያ ባቀረበው መጽሐፍ መስክሯል። ደርግ ያሰራጨው ክስ ህዝብን በድርጅቱ ላይ ለማነሳሳትና ድርጅቱንም ለማጥቃት መሆኑ ለማንም ምስጢር አልነበረም። የሚያሳዝነው ግን ብዙ ዜጋ ሊወናበድና ሊደናገር መቻሉ ነው። የኤርትራ ግንባር መሪዎችን ድርጅቱ ሲያገኛቸው ልዩነቱ እና ጠቡ ቀኝ ግዛት ነን የሚለውን አልቀበል በማለቱና ወያኔ ግን ይህን ሀቅ ብሎ በመዋጡ ነው። ማቹ መለስ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ከ300 ገጽ ያላነሰ ሐሰት የጻፈውን ያስታውሳል። በቅርቡ ኢሳያስ አፈወርቂም ወያኔ ሽግግር የሚለውን አገር አጥፊ ሂደት ሲተች ኢህአፓ የኤርትራን መገንጠል ወይም ነጻ መሆን ሲቃወም መቆየቱን አቅርቧል። ከባለቤቱ ያወቀ ቡዳ ነው ይላል የሀገራችን ሰው። እስከ መገንጠል የሚለውን መብት ማወቅ በመርህ ደረጃ ምን ማለት እንደሆነና ይዘቱንም መረዳት ያቃታቸው ተገንጠሉ ብሎ ኢህአፓ ቀሰቀሰ ያሉት ከሐቁ የተጣላና ያለማወቅ ምስክር መሆኑን መገንዘብ ይገባል። የቀይ ሽብር ዘመቻ ሲነሳ ኢህአፓ ቀድሞ ደርግ ላይ ተኩሶ ቆሰቆሰው የሚሉ ስለምን እንደሚናገሩ የማያውቁ አሊያ ወንጀላቸውን ሊደብቁ የሚጥሩ ደርጎች መሆናቸውን ደጋግመን ያጋለጥነው ነው። በዚህ ሂደት ሆነ በነጻ እርምጃና ቤት ለቤት ፍተሻ ወዘተ ደግሞ መኢሶን የተባለው ድርጅት ሚና ምን እንደነበር ዜጎች ሁሉ የሚያውቁት ነው። ኢህአፓና መኢሶን የተጋጩት ኢህአፓ የመሬት አዋጁን በመቃወሙ ነበር የሚለው ያፈጠጠ ውሸት ነው። እንዲያውም ይህን አዋጅ በመደገፍ በአዲስ አበባ በተደረገው የተራማጆች ሰልፍ መገኘት ያልነበረባቸውና ህቡዕ የነበሩ የድርጅቱ አባሎች ተገኝተዋል። በሁለቱ ድርጅቶች መካከል የነበረው ጠብ ደርግን መደገፍ ወይስ መቃወም በሚለው አብይ ጉዳይ እየተነሳ ነው። ሌላው ሁሉ አማኝ አልባ ወሬና ትርፍ ልፈፋ ነው። ታሪክ ብረዛው ዛሬ ቢስፋፋም ራሳቸው መስማማትና መስመር ያቃታቸው ቡድኖች መለስ ብለው መኢሶንና ኢህአፓ መስማማት ባለመቻላቸው ተጎዱ የሚሉ ቢሆንም ባይሆን ኖሮ ማለቱን ብንከጅልም ሁለቱ ድርጅቶች ሊስማሙና አብረው ሊሰሩ የሚችሉበት ሁኔታ አልነበረም። ኢህአፓ ደርግን ጨቋኝ፣ የህዝብን ድል ቀማኛና ፋሽስት ብሎ ሲያወግዝ፣ መኢሶን ደግሞ በህዝብ ድጋፍ አቋም በስልጣን ሊያጅበው የወሰነ ነበር። ሁለቱም የመሰላቸውና ያመኑበትን አቋም መያዛቸው መብታቸው ቢሆንም በፖለቲካው ትግል ሂደት ብዙሃኑ ደግሞ ዘማቾችን ጨምሮ ኢህአፓን መደገፋቸው የሚካድ አልሆነምና መኮንኖቹ ስልጣናቸውን ለመጠበቅ ወደ አፈና ሲያመሩ መኢሶን በማጀብና አልፎም ግንባር ቀደም ሆኖ በህዝብ ድርጅት ጽህፈት ቤት በተባለው እና በሌሎች ተቋማት አማካይነት ወንጀል ፈጽሟል። ዛሬ ጥፋቱን በሰለባው በኢህአፓ ላይ ለመጫን ጥረት አለ። መኢሶን በቀበሌና ከፍተኛ አማካይነት የፈጸመው ግድያና ወንጀልን በተመለከተ ክርክር የማያሻው ህዝብ ሁሉ የሚያውቀው ጉዳይ ነው። ጊዜ አልፏል በሚል አዲስ ታሪክ ለመጻፍ የሚደረገው ጥረት ከንቱ ነው ማለት ነው። ያለፈውን ወደ ጎን ብንተውና ኢህአፓ መኢሶንም ሆነ ሌሎች ጋር ባለው ዋና ጠላት ደርግም ሆነ ወያኔ ላይ ለመረባረብ በሚል በግንባር ሲሰለፍም ሐቁን በግርግር ለመሻር የሚደረገው ጥረት በዝምታ ሊያልፈው የሚችል አይደለም። ምን ነው ተሳስተናል ማለቱ ይህን ያህል ከበደ? ሁለቱ ድርጅቶች ሊስማሙ የሚችሉበት መድረክ አልነበረም። ዛሬ ጸረወያኔ ድርጅቶችና ተለጣፊዎች ሊተቃቀፉ ይችላሉ? ከዚህ ቀደም ታሪክን በተመለከተ ትችት ባቀርብ እኛ ብቻ እንጂ ማንም ሊጽፍ አይችልም አይገባውም ተባለ ብለው ያማረሩ ነበሩ። መልክቴ አልገባቸውም ሆኖ እንጂ ሌላ ነበር። ማን ያውራ የነበረ በሚለው መንፈስ ታሪክን ከመጻፍ በፊት ታሪክን ማወቁ ይቅደም የሚል ነበረ። ሀቅ ጫማዋን ገና ሳታጠልቅ ውሸት ዓለምን ይዞራል ተብሏል። በአሁኑ ጊዜ በወያኔ ቀጥተኛና የእጅ አዙር ድጋፍ በዓመት ቢያንስ 4 ጸረ ኢህአፓ መጻሕፍት አዋቂና ተራኪ ነን በሚሉ በኢትዮጵያ ይታተሙና ይሰራጫሉ። መሰል መጻሕፍትም በዝግጅት ላይ እንዳሉ ሚስጥር አይደለም። ትግልና ሕዝብን የከዱና ለወያኔ ያደሩ ቅጥረኞችና ሰርጎ ገቦች መሆናቸው የተጋለጠ ደግሞ በየጊዜው ቃለ መጠይቅ ለወያኔ መገናኛ ብዙሃን እየሰጡ ኢህአፓ ላይ ሐሰትን ያሰራጫሉ። አዲሱን ትውልድም ለማደናገር ይጥራሉ። ወያኔ አዳናቂ ድረገጾችና መስተዳደሪያ መድረኮችም ግዴታቸውን እየተወጡ ናቸው። በቅርቡ ማንም በዚያ ደረጃ የማያውቀው ግለሰብ የድርጅቱ ማዕከላዊ ኮሚቴ አባል ነበርኩ በሚል ወያኔን የሚያስደስት ትረካ አቅርቧል። የሚያምኑት አይጠፉም። ለኢህአፓ ግን ለዚህ ሁሉ ቅጥፈት ምላሽ መስጠቱ ራሱ ሌላ ሥራ እየሆነ ነው። ዝምታ ደግሞ መቀበል የሚመስላቸው በመኖራቸው አልፎ አልፎ ውሸትን ማሸማቀቅ ግዴታችን ሆኖ ቀጥሏል። ድርጅት ከውስጡና ከውጭ ችግርና ቀውስ ያጋጥመዋል ብሎ መገመት መጠበቅ አስፈላጊ ነው። ድርጅት ተአምራዊ ስብስብ ሳይሆን ግለሰቦች የሚደራጁበት ነውና የህብረተሰቡም ቅራኔዎች ነጸብራቅ ነው። የሚጎትተውና የሚያዳክመው ክስተት ብቅ ይልበትና ይፈታተነዋል። በየጊዜው በድርጅቶች ላይ ከፋፋይ ከሃዲዎችና አንጃዎች መከሰታቸው የሚያስደነግጥ ሊሆን አይገባው። በተጨባጭ በኢህአፓ ታሪክ አንጃዎች በየጊዜው ተከስተዋል። ለምን የሚለውን በተመለከተ የተሰራጨው ማሰት ብዙ ነው። ኢህአፓ ሲመሰረት የጉባኤው ተሳታፊዎች ተመክሮና ብስለት ገና ነበርና የድርጅት ዋና ጸሐፊ የሚለውን ያውም የስልጣን ገደቡ ባልተገለጸበት ሁኔታ መቀበሉ የሚያስከትለውን ችግር በቅጡ ባለመረዳት ወይም ባለመገንዘብ ቦታውን አጥብቆ ይፈልግ ለነበረው ለብርሃነ መስቀል ተለቀቀለት። እሱም ይህን የኃላፊነት ቦታ በስታሊናዊ እይታና ግምት በመውሰዱ ተመድቦ በነበረበት በያሰ ውስጥ በማናለብኝነት ጓዶችን መበደሉና ዴሞክራሲያዊ አሰራርን መጣሱ በአባላት ተጋልጦ የድርጅቱ መሪዎች ከቦታው ማንሳት ብቻ ሳይሆን በኢህአፓ ባለብዙ ስልጣን ሊቀመንበርም ሆነ ዋና ጸሐፊ እንዳይኖር ወስነው እስከዛሬም ይህን ቦታ የሚፈልጉትን ድርጅቱ እያገዳቸው በጋራ አመራር አሰራር ቀጥሎ ይገኛል። ይህም ኢህአፓን ከሌሎች ድርጅቶች ይለየዋል። በተጨባጭ የድርጅቱ አንድና ብቸኛ ሊቀመንበር የለም። ሊያፈርሱት ሊያጠቁት የሚፈልጉ ክፍሎች አንድ ፈላጭ ቆራጭ መሪ ሊሰይሙለት ቢፈልጉም የጋራ አመራር ነው ኢህአፓ መርህና ልምድ። በኢህአፓ አንጃ ሆነው የተከሰቱ ግለሰቦች ከደረደሩት አያሌ ምክንያት ባሻገር ሁሉ ሐቁ አንጃው በምስጢር ከደርግ ጋር ያደረገውን ግንኙነትና ሴራ ደግሞ ድርጅቱ የደረሰበትና ባጭር የቀጨው ጉዳይ ነው። አንድ ሙሉ መጽሐፍ አንደኛውን አንጃ ስም ለማደስ ተጽፎ ወያኔ በሰፊው ቢያሰራጨውም የዚህንም ግለሰብ አሉታዊ ሚና ድርጅቱ ዝርዝሮ የሚያውቀው ነው። ወደ አንጃነት ሁሉም ያመሩ በአምባገነንነት ወይም ፍጹም ሊቀመንበርነት ሊሰየሙ ሲፈልጉና አሊያም ከስልጣን ሊቀራመቱ ሲሉ አባላት እምቢኝ ስላሏቸው ነው። የእነ ብርሃነ መስቀል አንጃ ለደርግ እጅ ሰጥተንና ተስማምተን እንታገል ቢልም በስተጀርባ የነበረው ችግር የብርሃነ መስቀል ፍጹም ስልጣን ፈላጊነት መደናቀፉ ነበር። ከዚያ እስከዚህ በመሃል የተከሰቱት የተለየ ማጠየቂያ ያልነበራቸው ሲሆን የመጨረሻዎቹ ደግሞ ልክ እንደ መጀመሪያዎቹ ስልጣን ለያዘው ኃይል እንንበርከክ ከማለታቸው ሌላ መሪያችን ያሉት ደግሞ ተራ ተንኮል ከመሸረብ ውጭ መሪ ለመሆን ችሎታና ብቃቱ ያነሰው ቢሆንም የምለው ሁሉ ይፈጸም ሕግ ይሁን ብሎ ሲወጠር አባላት ወገድ ስላሉት በውድቅት ፈጥጦ ድርጅቱን ራሱን ለማውደም እስካሁን የሚዳከር ነው። ግለሰቦች የስልጣን ጥም ለምን ኖራቸው ማለት አይቻልም። የድርጅት አባል ቢባሉም በስነ ምግባርም መጥቀጣቸው ሊጠበቅ የሚችልም ነው። ኢህአፓ ደግሞ እንደ ተከዜ በክረምት ግመል በሬውን ሆነ እንጨቱን ሁሉ ማግበስበሱ አልቀረም። ስንቶቹ ካሪዎች ያኔ በጥንቱ አባል ነበር ይሉን ያለ ድርጅት ግን እግና ደንብ እስካለውና ይሄን የሚያስከብሩ ንቁ አባላት እስካለው ድረስ ማንኛውንም ያንጃ ክስተት ከፍተኛ ጉዳት ቢያደርስም ተቋቁሞ ሊያቸንፈው እንደሚችል የሃፓ ተመክሮ ያሳየ መሆኑ ግልጽ ነው። ባንጃ አያያዝና ቅራኔ አፈታት ድርጅቱ ድክመት አላሳየም ስህተት አልፈጸመም ማለት ከቶ የሚቻል ባይሆን በተቻለው መጠን በልዩነት አቋሞች ላይ አባላት እንዲወያዩና እንዲወስኑ አድርጓል። በድርጅቱ መርህ መሰረት ደግሞ የድርጅቱ ውሳኔ የብዙሃኑ ነበርና ነውናም ጥቂት የስልጣን ቀመኞችና ጀሌዎቻቸው ፍላጎት የድርጅቱ አቋም ሊሆን አልቻለም አይሆንምም። ያንጃ መሪዎችን ስህተትና ወንጀልም ሸፋፍ ነው ቀለም ቀባብተው ሊያቀርቡ የጣሩትና የሚጠሩት መጽሐፍ የጻፉትና በወያኔም አጃ የተባሉት ሁሉ ውጤታቸው ዜሮ ነው። ምስክር ያለውን ማንም በመግት አያቸንፈውምና ያባ ደግሞ ምስክሩ ህዝብ ነው ታሪክ ነው ሐቁ ነው። በካቲት 66 አብዮት ሲፈነዳ የነበረን ተጨባጭ ሁኔታ ማጠን ተገቢ ነው። የግንዛቤ ከተገኘ የተከሰቱት ችግሮችና ቅራኔዎች ማጠየቂያዎቹን መረዳት ይቻላል። በጭፍኑ ግን ለሀገርና ለወገን የታገለና የተሰዋን ትውልድ ማውገዙ የከንቱነት ምልክት እንጂ እውቀት ንቃት አይደለም። ትግልም መስዋዕትነትን ጠያቂ እንደመሆኑ መጠን የድርጅት አባላት ትግሉ በጠየቀው ቆራጥነት ታግለው ሲሰው ተጨረሱ አስጨረሷቸው ማለቱም እንዲሁ ድንቆርና ነው። መስዋዕት ሳይከፈልም መች ትግል ይሳካል? በቅርቡ በዓለም አቀፍ ደረጃ እያየናቸው ያሉ ህዝባዊ አመጾችስ ከባድ መስዋዕትነትን እየጠየቁ አይደል? ሌላ መንገድ አለ ለለውጥ ፈላጊዎች? ከዚህ ባሻገር ግን ማንኛውም ድርጅት በትግል እስከተሰማራ ድረስ ስህተት መፈጸሙ አይቀሬ ነው። ስህተቱን ላለመድገምና ላለማብዛት ነው የሚጠበቅበት። ያፓም ስህተቶችን የረሳ ሳይሆን ይህን በተመለከተም ያኔ ገና በ1972 ዓመተ ምህረት ግለሱን ያደረገ ነውና ባልሰራውና ባልፈጸመው ሊወቀስ የሚችል አይደለም። ፋሽስቱን ደርግ በመታገሉም አጠፋው እንዲል ባይጠበቅ መልካም ይሆናል። ዛሬም ወያኔን ባለው አቅም ሁሉ ይታገላል። ለሰማዕት የገባው ቃል ትግሉን እስከ ድል መቀጠል ነው። የወያኔ አገዛዝም ከውድቀቱ እየተፋጠጠ መሆኑን ራሱ ወያኔ ያውቀዋል። ይህን ውድቀት እውን ለማድረግ ደግሞ ድርጅቱ ትግሉን መስዋዕትነትን እየከፈለ ይቀጥላል። የነጸጋይና ሌሎች ጓዶች ሁሉ መስዋዕትነት መልእክቱ ይህ ነው። ስለዚህም እንጻፍ ካል አቅን እንጻፍ ከተባለ ከመጻፉ በፊት ሐቁን እንወቀው ማለቱ ተገቢ ይሆናል። ያፓ የጋራ የአባላቱን ሁሉ ተመክሮና ትረካ መሰረት አድርጎ አልጻፈምና ላወቅን ባዮች ወንጀለኛ ነፍሰ ገዳዮች ሳይቀር በር ከፍቷል። ተጠያቂ ነው። ድክመቱ ሁላችንን ይመለከታል። እርምት ሊደረግ ጥረት እየተካሄደም ነው። በያፓ የነበሩትም ሆኑ ዛሬ የቀጠሉት ሁሉ ይስማሙበታል የምንለው አንዱ ዋነኛ ሐቅ መቼም ቢሆን መች ድርጅቱ የአገር ሉዓላዊነትን ለማንም አሳልፎ እንዳልሰጠ ነው። ቢሰጥ ኖሮ ትናንትም ዛሬም ተጠቃሚ ሆኖ ለኢትዮጵያ አለኝታ ሳይሆን መርገምና ማፈሪያ ሆኖ በተገኘ ነበር። ይህ አለመሆኑ የአባላቱ ክብርና ቅርስ ነው። ታሪክ በሚገባ ሲጤንና ሲመረመር ያፓ ለኢትዮጵያ አለኝታ ሆኖ በመቆሙና ጸንቶ በመቆሙ መከራን እንደተቀበለ ያረጋግጣል። ስንቶቹ ከፕሮፌሰር አስራት ውጭ ለወያኔ አድረውና ተሽጠው ኢትዮጵያን ለቅርጫት ያቀርቡና ሽንፍን ላይ ደርሰን ይሆን ብለው ሲቋምጡ የያፓ ጀግኖች ግን በወያኔ እየተረሸኑ ነበር። ማን ማን እንደሆነ ከዚህ ሌላ ማስረጃ አያስፈልግም። እነ ጋይምና ሌሎችን ሲሰውና ደብዛቸው ሲጠፋ ዛሬ ድርጅቱ ላይ የሚጮሁት ከወያኔ ጎን ተሰልፈው አልነበረም? ባዕዳን ወያኔና ሻቢያ በድርጅቱ ላይ ተረባርበዋል። ማን ደጀንና አጋር ሆነለት? ማንስ ሊያወግዘውና ምቱት በራቸው ሊል ቸኮለ? ያፓ ወያኔን ሊወጋ ሊታገል ሲጥርስ ከአሜሪካ እንግሊዝ ጋር ሆኖ ማን ሊያጠቃው ተነሳ? እነማንስ ዩጋንዳን የደቡብ ሱዳንን አማጽያን አስፈራሩ? ኢአግስ ሲመሰረት ማን ሊያፈርሰው ጣረ? ማን ያገዘው ረዳው? እነማንስ ከባድ ሻጥርና ጥቃት አካሄዱበት? በዚህ መንፈስ ብዙ ማለት እንችላለን። ይህ የቅርቡን በሚመለከት ነው። ቀደም ያለውን ደግሞ አወቅን ብለው ብዕር ያነሱት የሚያውቁት ብናኝ ሆኖ በመገኘቱ ጎበዝ እባካችሁ አደብ እንግዛ። አላውቅም ማለት እኮ አያስገድልም ማለት ተገደናለን። እግረ መንገዳችንንም ከዋናው ትግላችን ጎን ታሪክን ላለማስበረዝ እየታገልን ነው። በኢሃፓ ሰንደቅ ስር ታግለው ለተሰውትና እየታገሉም ላሉት ያለን ግዳጅ ነው።
ለማንነት ለኩራት ለማንናገሬ አሻግሬ ስፈራሽማ በይሰሚኝማ ለማንነት ለኩራት ለማንናገሬ አሻግሬ ስፈራሽማ በይሰሚኝማ በሸዋነት ባህል አሳድገሽኛል በኢትዮጵያዊነቴ እንድኮራ አድርጎኛል ባይለው ነው እንጂ የህሉ ማነገር ከእናት ጓዳ ርቆ ማን ይወጣ ነበር አንድ ላይ ነው ሳቅና ደስታው ከመአዱ ቆርሶ የሚበላው የመስጊዱ አዛን ሲሰማ ይሰገዳ በኢማን ጁማ ከየደብሩ ወጥቶ ታቦቱ ይከበራል መስቀል ጥምቀት ሀገሬ 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 ሀገሬ
ክፍል አራት
እንጻፍ ካልንማ በኢያሱ አለማየሁ ስፈልግ ነኝ የሚል ኮርቶ የሚያኮራ ልቤን አቆሰለው የነበርን ጫጫታ ታሪክ ቅርስ ነው። ያለፈውን በመጻት ወይም በመኩራራት ለማስተዋስ ብቻ ሳይሆን ለብሩህና የተሻለ ነገን እውን ለማድረግ ለሚደረገው ትግል መሳሪያ ነው። አሊያማ ትኩሱ ሬሳ ደረቁን አስረሳ አይነት ይሆንና አጼን ሞገሳ ውድቁን ፋሽስት መናፈቅና ሊወገር የሚገባው ዘረኛና ነፍሰ ገዳይ ሲሞት ደረት ደለቃ ሊከተል ይችላል። ከወያኔ ጋር ተጣምሮ የመጣና የህዝብን ትግል የጎዳው አንዱ ክስተት ወይም ጽንሰ ሐሳብ ስልጡን ፖለቲካ የሚባለው ነው። ይህ አምሮ መታገልን የሚተች አቋም በለሆሳስና በጩኸትም ሊያሰፍን የጣረው ፍርሃትን፣ ለጠላት መልፈስፈስን፣ በባዕድ መተማመንን፣ እጅ መስጠትንና በአጠቃላይ ቀቢጸ ተስፋን ብልጠት ብልህነት አስመስሎ ማቅረቡ ነው። ወያኔ ስልጡን ፖለቲካን አፍቅሮ ቢገኝ የሚያስገርም አይደለም። ትግል አልበገር ያለውን የገዢዎች ምሽግ እናፈርሳለን የሚል መንፈስን ያቀፈና ሁሉም ጭራቆች ይወገዳሉ ባይ ሊሆን ሲገባው የሚቻል ፖለቲካ ገና ሳይነሳ ራሱን የወሰነና ያሽመደመደ ስልጡን ተብሎ በመቅረቡ ትግላችንን ጎድቷል። ጣሊያን ኢትዮጵያን ሲወር ብዙ ነጮች በጦርና ጋሻ በመንሽር ደረጃ ታጥቀው የተሰለፉት አርበኞች ላይ ሞኞች ብለው እንደተሳለቁት ሁሉ ማለት ነው። ዛሬም ሆነ ዘገየ ተፈለገም ተጠላም ግን የድል አብሳሪ ትግል ወያኔን በኃይል ባመጽ የሚያጠቃና እግረ መንገዱንም ስልጡን መሆን ሳይሆን ቆራጥነትና መስዋዕትነትን የሚጠይቅ መሆኑ አይቀሬ ነው። ጨዋነትና ባርነትን መቻል ተወራራሽ አይደሉም። በአሁኑ ጊዜ በተለይም ከወያኔ ጋር የተደላደለ ኑሮና ይዞታ ያላቸው ክፍሎች ያለውን ትውልድ በመተቸትና በማውገዙ ላይ ማተኮራቸው ይደመጣል። ሰው ሁሉ ደሃው ከበርቴው የራሱን ኑሮ ለማሻሻል ነው የሚሯሯጠው፣ ለሀገር ደግ ቢመኝም ጊዜ የለውም ይሉናል። ለራሳቸው መፋዘዝ ህዝብን ተጠያቂ ሊያደርጉ ይጥራሉ ማለት ይቻላል። እንደ ድሮው አይደለም ሰውም ሁኔታውም የሚል ማሳሰቢያም ሲሰጠን ቆይቷል። ይህም በተመለከተ ታሪክን እናንሳካል። ያኔው የተማሪ እንቅስቃሴ በመጀመሪያ የብዙሃን እንቅስቃሴ አልነበረም። የተወሰኑ ጽኑ መሪዎችና ታጋዮች ናቸው እንቅስቃሴውን ሊያጠናክሩትና ተደማጭነት ተቀባይነት ሊያሰጡት የቻሉት። ግንባር ቀደም የነበሩት 9 የተማሪው እንቅስቃሴ መሪዎች ኃይሉ ገብረ ዮሐንስ ገሞራው፣ ብርሃነ መስቀል ረዳ፣ ዘሩ ከሽን፣ ሚካኤል አበበና ሌሎች ከዩኒቨርሲቲ ሲባረሩ እነሱ ካልተመለሱ ትምህርት አንገባም የሚል ተቃውሞ ተማሪው አላሰማም። በቀጣዩም ሰልፍ ሲደረግና ዩኒቨርሲቲውም ሲዘጋ ትምህርት ለመከተልና ከተቃውሞ ለመራቅ የጣሩ ጥቂቶች አልነበሩም። ያ የጥቂቶች የቆራጦች እንቅስቃሴም በጊዜ ሂደት ብዙዎችን ሊያሰባስብና ሊያቅፍ ችሏል። አንዳንዶች ያኔ ወጣቶችን የባዕድ ርዕዮት ተከታይ አድርገው በመፈረጅ ሊያወግዙ ብዙ ጥረዋል። በአንጻሩ ግን ሊበራሊዝም ወይም ካፒታሊዝምን እናፈቅራለን ሲሉ ይህ ርዕዮት በዋልድባ እንዳልተፈለሰፈ የምናውቅ አይመስላቸውም። ዛሬ የፈረደበትን ዋለልኝ ኢትዮጵያዊነቱን ሊቀሙት አገር ብሎ አፍቅሮና ቆርጦ የሞተላትን አገር ከዳ ሊሉ የሚከጅሉት ሁሉ ጥያቄው እናንተስ ያኔ የት ነበራችሁ ቢባሉ የሚያኮራ መልስ የሚሰጡ አለመሆናቸውን የምናውቀው ነው። ወደ ቁም ነገሩ ለመመለስ ግን ዛሬም ወጣቱ ትውልድ አርአያ የሚሆነውና የሚያታግለው ካለ ለአገሩና ለወገኑ የሚታገልና የሚሰዋ መሆኑን በየጊዜው አሳይቷል። የሚያሳዝነው ትግሉን እንመራለን የሚሉት ብቁ አታጋይ ሊሆኑ አለመቻላቸው ነው። የታገለውን ትውልድ ታሪክ የሚከልሱና የሚያቆሽሹ መብዛታቸው ነው ብንል ስህተት አይሆንም። ትግል ከተባለ ብዙሃኑ ሆ ብለው በሰልፍ አይገኙም። ብዙ ጥረትን ይጠይቃል። ሰውን ማደራጀት፣ ማሰባሰብ ያ ግዙፍ ሊሆን የቻለው የተማሪዎች የወጣቶች እንቅስቃሴ በመጀመሪያ ሰሞኑ የጥቂቶች እንቅስቃሴ ነበር። ከታጋዩ ዝምተኛውና ተቃዋሚውም ይበዛ ነበር። ዩኒቨርሲቲው አስተዳደር ለአሜሪካ ያደሩና የተደራጀውንም ሊያፈርሱ አምረው የታገሉ ነበሩ። እዚህ ላይ ነው የጽናትና የመደራጀት ጉዳይ ብቅ የሚለው። ጽናት በመኖሩም የመደራጀትን ተግባር በቀላሉ ስላልተያዘ ትግሉ የሚጠይቀውን ዋጋ ሊከፍሉ ዝግጁ የሆኑ ወጣቶች በመኖራቸውም እንቅስቃሴው ሊስፋፋምና ሊጠናከር ቻለ። ዛሬም አርአያ የሚሆኑ መሪዎችና ድርጅቶች ከተገኙ ወጣቱ እናት አገሩን ሊታደግ እና ሊሰዋላት ዝግጁ መሆኑ የሚያጠራጥር አይደለም። ወያኔ አዲስ አበባ ሲገባም ግንጠላን ሲያጅብም በ1997 ዓ.ም ምርጫም እና ከዚያም በኋላ ወጣቱ ቁርጠኝነቱን አሳይቷል። በጸረ ወያኔ ትግል ተካፍሏል። ሸብረክ ያለው ወጣቱ ሳይሆን የተቃዋሚ ድርጅት መሪዎች ነን ያሉት ግለሰቦች ናቸው። በአሁኑ ጊዜ ድርጅት ከቶም አያስፈልግ የሚሉና በዚያው አፋቸው ደግሞ የትግሉ መሪ ሊሆኑ ሲከጅሉ የሚሰሙ እንዳሉ መዘንጋት የለብንም። ከህዝብ ትግል ተመክሮ መማር ያቃታቸው ብንል ትክክል ነው። የነበረ ሁሉ ስለነበረው የሚያወሳው ሙሉ በሙሉ ሀቅ ነው ብሎ መደምደም ባይቻልም ቢያንስ በቦታው የተገኘውንና በስማበለው ደረጃ የሰማውን ሀቅ ብሎ የሚያቀርበውን ባንድ ማየት አይቻልም። ያባን በተመለከተ ሊያጠቁት ፈላጊዎች ጥቂት ስላልሆኑ ታሪኩ ብለው ሲያቀርቡ ብዙዎቹ ስለምን እንደሚጽፉ ማወቅ አይቻልም። ከበሬ ወለደ ባሻገር የሚፈጥሩትም ትረካ ሐሰተኛ ምስክር ጉልበት ይሰብር የሚያሰኝባቸው ነው። የኢህአፓን የፖለቲካ መርሃ ግብር መጀመሪያ ያየው ሳዳም ሁሴን ነው ሲል አንዱ ምሁር በይፋ ከሶ ነበር። አሜሪካን ያሳስብ ካልሆነ ከሀቅ ግንኙነት የለውም። የኢህአፓ የፖለቲካ ፕሮግራም በ1967 ዓ.ም በአማርኛና ሌሎች የአገር ቋንቋዎችና በእንግሊዝኛ ወዘተ የተሰራጨው በቅድሚያ በመላ ኢትዮጵያ ነው። የድርጅቱ መርሃ ግብር በአረቦች ተጻፈ ያለም ሀፍረተ ቢስ ነበር። ከዋሹ አይቀር ይቀደዱ ነው ነገሩ። ተነግሮ የማያልቅ ውሸት ተዋሽቷል። ደካማና አላዋቂዎችንም አታሏል። ወያኔም ይጠቅመኝ ብሎ አራግቦታል። መድረክንም ለግሷል። ማማት የለመደ አፍ ሲዶልት ያድራል ብለዋል አዛውንት። ለገበያ የሚያመች ስለሆነም ኢህአፓ ብለው ሶምሶማ መርገጥ ሳይሆን ላጥ ብለው ሲሮጡ ይሉኝታ የሚባል ልጓም ያዝ አያደርጋቸውም። ምስክር የጠፋ ይመስል የማይዋሹት የለም። መሰከርን፣ ምስጢሩን አሰጣ ነው፣ እንቆቅልሹን ፈታ ነው ሲሉና ይህንንም ወያኔና ሌሎችን በአታሚነት ሲረዷቸው አይተናል፣ እያየንም ነው። ያችም ጣሊያን እንደበተነው እንደረጨው የባንዳ ፊታውራሪነትና ደጃዝማች አይነት ዶክተር የምትል ከየጉራንጉሩ የምትገኝ ወይም የምትገዛም ታፔላ የተጻፈውን ሐቅነት የምትሰጥናት የምታስመስልናት ተብላ መለጣጠፏም አልቀረም። ከንቱ ልፋት መማር ለመደንቆር እየነገርናቸው እያረጉት ዋዛ ከተለበለበው የተላጠው በዛ እንደተባለው ሁሉ ስንቴ ብነግራቸው እያሉን አልሰማ መወናበድ በዛ በዋሾች መንጋ ማለትም ተገደን አለን። የዋሾ አፉ ምላጭ እንበልና የሁሉ ጸረ ኢህአፓ ዘመቻ ትኩረቱ በወጣቱ ወይም በአዲሱ ትውልድ ላይ ነው። እኛና ታላቆቻችንማ ታግለን ኖረነዋልና የድርጅቱን ታሪክ ጠንቅቀን እናውቀዋለን። ወጣቱ ግን 17 ዓመት ፋሽስቶች ሲዋሹበት ከርመው ወያኔ ደግሞ 24 ዓመት ሲቀልድብን አዲስ ጎልማሶችን ያሰት ታሪክ እያድበለበለ ጣፋጭ ጥህሎ ብሎ ሲያጎርስ ሲሞክር ቆይቷል። ኢህአፓ ወያኔን ገና ከናቅፋ ደደቢት ውልደቱ ጊዜ ጀምሮ ነቅቶበት አምሮ የታገለው ነውና ድርጅቱን ለማጥፋት የሁሌም ምኞቱና ፍላጎቱ ነው። በፊትም በቅርብም ፍኖተ ዴሞክራሲ ሬዲዮን ለማፈን መጣሩ ለዚህ አንድ ምስክር ነው። ኢህአፓን ይፈራል፣ ሊፈራም ይገባል። ወያኔን ሊያጠፋ እንጂ ሊያቅፍና ሊለማመጥ የቆመ ድርጅት ባለመሆኑ። የወያኔ የባዕድ ረዳቶች ደግሞ የኢህአፓን ታሪክ ሳያውቁት ቀርተው አይደለም የሚቀባጥሩት። ኢህአፓ የባዕዳንን ጣልቃ ገብነት አውግዞ የኢትዮጵያ ሉዓላዊነት ይከበር ብሎ ብቻ ሳይሆን በአፍሪካና በዓለም ደረጃም ከጭቁን ህዝቦች ጎን በመቆሙ በጠላትነት ፈርጀውታል። አሜሪካም፣ ምዕራቡም፣ ሶቪየትና ጨፍሮቹ ሁሉ ሰርገው ሊገቡት ሊጎዱት በየጊዜው ሲሞክሩ እንደነበር የምናውቀው ነው። ጥረታቸው በአብዛኛው ቢከሽፍም ሰርገው የገቡ ጥቂቶች እንደነበሩ የሚካድ አይደለም። ሶማሊያም ወያኔም ሻዕቢያም ሊሰርጉን መሞከራቸው የጠበቅነው ነበርና ከጥቅም ውጭ ማድረጋችንን እነሱም የሚያውቁት ነው። የባዕድ ጋዜጠኞች እነ ወያኔን ሲያሞግሱና ሲደግፉ ኢህአፓን ግን ያጥላሉና ትምክህተኛ አማራ ብለው ሲያወግዙ እንደነበርም የምንረሳው አይደለም። ዳን ኮኔል፣ ጌይል ስሚዝ፣ ዴቪድ ኦታዌ፣ ፒተር ኒግሊ፣ ፒተር ያንግ፣ አሌክስ ደቫል ወዘተ ሲጽፉ የነበረውን ዝቃጭ ሁሉ ያስታውሷል። የአምነስቲ ኢንተርናሽናሉ ሟቹ ማርቲን ሂል ለዓመታት የገንጣዮች አፈቀላጤ ሆኖ ሲቆይ በወያኔ ደብዛቸው የጠፋውን የኢህአፓ መሪዎችና አባላት ስም ሳያነሳ ህይወቱ አልፋለች። ታሪክን መቀማትና በመረዝ የህዝብን ህልውናና አገርን ከመቀማት ዘመቻ ጋር የተቆራኘ ነው። በርማ ብቻ አይደለችም ዛሬ ሙስሊም ሮሂንግያ የሚባል ህዝቤ የለም አይደለም ብላ የምትክደው። ቱርክ አርመኖችን አልፈጀውም ሲል ቆይቷል። ሶሪያ ለኩርዶች ዜግነትን ሳይሰጥ ዘመን አልፏል። እስራኤል የምስረታ በዓል የምትለው ለፍልስጤሞች የመርገም የሐዘን ቀን አልናቅባ ነው። በኤርትራ ታሪክ ተቀመሞ ኢትዮጵያ ቅኝ ገዢ ሆነች። ኦነግም እስከዛሬ የቅኝ ገዢን አቋም እሽሩሩ እያለ ድል አልባ ሆኖ ቀርቷል። ወያኔም መገንጠልን አቀንቅኖ አልሆን ሲለው ዘዴ ቀይሮ ብቅ አለ እንጂ ሐቀኛ የትግራይ የጭቆና ታሪክ በሚል ያላወራው ተረት አልነበረም። አርበኞችን ቦታ ለማሳጣት ባንዳዎች የባንዳ ጨዋ የለውምና ለራሳቸው አዲስና ሐሰት የሆነ ታሪክ ይሰጣሉ። ዛሬ በኢህአፓ ይህን አርገን ነበር፣ ይህን ሰርተን ነበር፣ መስራች ነን ወዘተ በሚል አንዳንዶች ስደት ለወሬ ያመቻል በተባለው አይነት የሚዋሹትን መስማት ብቻ ይበቃል። አሜሪካ የሚደግፈው ይህ ወጣቶችን የማደናገርና ከሐቀኛው የኢትዮጵያ ታሪክ ጋር የማጣላት ዘመቻ በወሬ ብቻ ወይም በቃል ደረጃ ብቻ ታቅቦ የቆየ ሳይሆን በአፍራሽና አጥፊ እርምጃዎችም የታጀበ ነበር። ደርግን አፍርሶ ወያኔን በቦታው ለመተካት አሜሪካ በጎርባቾቭም እርዳታ በኢትዮጵያ ህልውናና ሉዓላዊነት ላይ የፈጸመችው ወንጀል የቅርብ ጊዜ ትውስታ ነው። ወያኔና ሻቢያን ብሎም ኦነግን ለመርዳት አሜሪካ ይሁነኝ ብሎ የመረጠው ጸረ ኢትዮጵያ ፖሊሲ ቀደም ብሎ የተጠነሰሰ ለመሆኑ ታሪክን የሚያውቁና በትግል አካባቢ የነበሩ ሁሉ ተችተውታል። ኢትዮጵያ መዳከም አለባት የሚለው አቋም መሰረታዊ የአሜሪካም አቋም ነበር። አንዳንዶች የአሜሪካ ሰርጎ ገቦች እጅ አለበት ብለው በሚጠረጥሩት የኢህአፓ ሰራዊት ብተና ሂደት ሳቢያ የተበተኑት ተመልሰው በድርጅቱ እንዳይሰባሰቡ ማራቅ የሚል እቅድ ተጠንስሶና ለሱዳንም ቀርቦ ብዙዎቹን ወዲያውኑ ወደ አሜሪካ ማጓጓዝ ማስፈር መካሄዱን እናውቃለን። ኢህአፓም ብተናውን ያደረሰበትን ችግርና ቀውስ ተቆጣጥሮ እንደገና ትግሉን ሲቀጥልም በጭልጋ ቋራ ጥቃት ሊያደርስበት በቀጥታ በሲአይኤ ሻቢያና የሱዳን የሚሊቴሪ የስለላ ተቋም የተደራጀና አዳዲስ የቻይና መሳሪያ የታጠቀ ኃይል ኢህአሰን ሊያጠቃ ሞክሮ ድባቅ ተመትቶ ሴራው ከሽፏል። ግቡ የነበረው ኢህአፓ ኢህአሰን አጥፍቶ የነ ደረጀ ዴሬሳ ኢህዴአ ወይም ኢፒዲኤ ለመትከልና ሻቢያ በሚሰጣቸው የጦር እስረኞች ለማጠናከርና ኢፒዲኤንም ሱዳን የተተከለ ሬዲዮ ወደ አገር ለማስገባት ነበር። ሻቢያና ሲአይኤ የደርግን ጦር ለነሻቢያ በሚያመች ደረጃ ለመከፋፈል ሳይጀመር ያለቀለት መፈንቅለ መንግስት አስሞክረው እንደነበር ሲታወቅ፣ ለዚህ ተባባሪ የሆናቸው አረመኔው ኮሎኔል አንጋፋ የጦር ጀነራሎችን ገድሎ ያደረሰው ጉዳት ታሪክ ገና ዝርዝሩ የተነገረ አይደለም። በመፈንቅሉ ተሳትፈው ወደ አሜሪካ የሮጡ ጀነራሎችም ዝርዝር መረጃና ዘገባ ለአሜሪካ እንጂ ለሚመለከተው ለኢትዮጵያ ሕዝብ አልሰጡም። ይህ ሁሉ ታሪክ አስተማሪና አልፎም አስጠንቃቂ ሆኖ እያለ ዛሬም አሜሪካን እንደ ወዳጅ መማጸን፣ አሜሪካ ቀጥረኛ ያደረገቻቸውን ታጋይ ብሎ በትከሻ መጫንና አገር ጎጂ መጃጃልን ማቀፍ ሰፍኖ ይታያል። ከታሪክ አንጻርም ማንን መሪ፣ ማንን ጀግና፣ ማንን ታጋይ ብሎ መመዘን እንደሚገባ ያለው ውዥንብር ከታሪክ ብረዛው ጋር የተያያዘ ነው። ባንዳ አርበኛ፣ ገንጣይ ታጋይ፣ ቀይ ሽብርተኛ፣ አገር ወዳድ ጓድ፣ አንጃ አብዮተኛ ሲባል ትውልድ ማን ቢወልድ ማ ቢጠፋውና ቢደናገር የሚያስገርም አይሆንም። 20,000 አባላትን ለወያኔ አስረክቦ በመውጫ ቪዛ ፈቃድ መለስን ተሰናብተው አገር የሚለቁ ማፈሪያ ሊባሉ ሲገባ መሪ ሲባሉ የተዛባ ነገር እንዳለ ግልጽ ነው። ግለሰቦች በታሪክ ያልነበራቸውን ቦታ ሊይዙ ሲጥሩ አዲስ ታሪክ ማሰራጨታቸው የግድ ይሆንባቸዋል። በቅርቡ ያውም ያኮራ ይመስል ያውም በሐሰት የሻቢያውን መሪ እናውቀው ነበር አግኝተነው ነበር ብለው መለፈፍ የመረጡትን መታዘብ እንችላለን። አንዳንዶች አንጃ ብለው ሌሎችን ያወግዙና ያጠቋቸው ዛሬ መለስ ብለው ከደሙ ንጹህ ነን አይነት ልክ ነበሩ እነሱ ሲሉ አድምጠን አፍረንባቸዋል። ዘመናዊ ጴጥሮሶች ህዝብን ክደን ለፋሽስት መስገዱና ለሹመት መዋረዱ የማይሆንልን ሆኖ በመታገላችን መቼም ሆን መቼ ማንንም ይቅርታ የምንጠይቅ ባለመሆናችን ደግሞ ለወንጀል ድበቃ ከወያኔ ጎን የቆሙትን ሆነ ታሪክን ከልሰው ሊያወግዙን ለተነሱትም ምላሻችንም የተለወጠ አይደለም። ያ ትውልድ ግን ሊኮራበት የሚገባና ታሪክም መቼም የማትረሳው መሆኑን ማንም ሊሰርዝ አይችልም። መሪ ያልናቸውም ወኔ ቢሶችና የስልጣን ጥመኞች ሳይሆኑ ለህዝብ የተሰዉ አንበገርም ያሉ ያልካዱ ሌሎችን እንዳያጋልጡ መሰዋትን የመረጡ መርዝ ኪኒን የሚውጡ እናቸንፋለን ብለው ሞትን የሚጋፈጡ ነበሩ። የሰው ሰዎች አገር ወዳድና ፍርሃትን ያሸነፉ ያኮሩንና አሁንም የሚያኮሩን ብዙዎች እንደንክርዳድ በቅ ያሉት ለግል ስልጣን የባከኑት ጠቋሚና ከሃዲ የሆኑትንም ድርጅቱ ባለው አቅም ታግሏል አስወግዷል። አንጃዎች ያደረሱትን ከፍተኛ ጉዳት ያጤኗል። የድርጅቱ ዋናው መለያው ግን በትግል መሞት ህይወት ዳግም ትንሣኤ ልደት ብሎ ለዲሞክራሲ ለህዝብ መብትና ለኢትዮጵያ ሉዓላዊነት መታገሉ ነው። ጓዶቻቸውን ከገደለው ፋሽስትና ዘረኛ ወያኔ ተገልብተው የሰመሩና የተቃቀፉ እንደነበሩና እንዳሉም ረስተን አንገኝም። ያባ ወደ ራስ መከላከልና የከተማ ተኩስ የተገፋው በገዢዎችና ጭፍሮቻቸው መሆኑን ታሪክ የመዘገበው ነው። የታገለን ትውልድና ያታገለን ድርጅት ማውገዙ ከተፈነና ለአገር መሰዋት ሞኝነት ተብሎ ለስላቅ ከተዳረገ ተኪ ጀግና ትግልን አፍቃሪ አርበኛ ቢጠፋ የሚያስገርም አይሆንም። ልቡ የሸበተን ትውልድ ወያኔም የኢትዮጵያ ጠላቶችም ይፈልጋሉ። ትግል ደግሞ እውን ከተደረገ መራራ ነውና ፈሪ ተለይ እንጂ ፈሪና ደካማው ይምራን የሚባልበት አይደለም። ማንኛውም ትግል ሆነ ክስተት ብቅ ባለበትና በተካሄደበት ሁኔታ ውስጥ ነው መመርመር መገምገም ያለበት። የጀግናው ትውልድም ትግል ዛሬ በኋላ በሚወጣለት አቃቂር የጊዜ ክልል ሳይሆን የተካሄደው ያኔ በ66 እና 70ዎች መጀመሪያ ነው። ርዕዮቱ መፈክሮቹ አደረጃጀቱና ህብእነቱ ወዳጅ ጠላት አፈራረጁ ስምሪቱ ሁሉ የነበረበትን ሁኔታና ጊዜ አጣቅሶና ይዞ መታየት ያለበት ነው። ጸረ ኢምፔሪያሊስት ትግሉ ደግሞ የግድ ነበር። የአሜሪካንን ሰው በላ ስርዓትም አልፈልግም ማለት የሚያስመሰግነው ነው። ዛሬም ቢሆን የህብረተሰቡን መሰረታዊ መብት ለሚያስከብር ዴሞክራሲያዊና ህዝባዊ ስርዓት ይታገላል እንጂ ለሰው በላ ካፒታሊዝም መስዋዕት የሚሆን አይደለም። ሊበራል ካፒታሊዝም ወይም የአሜሪካ ስርዓት በሚል የሚጮሁት ሆኑ ወይም አብዮታዊ ዴሞክራሲ ብለው የሚያሾፉትን አምባገነኖች አልተቀበላቸውም የሚቀበላቸውም አይሆንም።
አድማጮቻችን ተከታዩን ክፍል በሐሙስ ምሽት ዝግጅታችን ይዘን እንቀርባለን። ጠቅላላ ፕሮግራማችን በዚሁ ይጠቃልላል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።